ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
Today we're opening a new and positive chapter in that partnership. The United States is committed to working hand in hand.
በቆየው የትብብር ታሪካችን ላይ ዛሬ አዲስና አዎንታዊ ምዕራፍ እየከፈትን ነው። ዩናይትድ ስቴትስ ከኢትዮጵያ የህግ ተቋማት ጋር እጅ ለእጅ ተያይዛ ለመስራት ቁርጠኛ ናት። በዚህም ነጻና ፍትሃዊ ምርጫ ለማካሄድ፣ ሰብአዊ መብቶችን የማክበር፣ ዜጎችን የማሳተፍና በይበልጥ የማሳካት አላማዎችን ይጨብጡ ዘንድ እናግዛለን።
የዩናይትድ ስቴትስ የዓለም አቀፍ ተራድኦ መርሃ ግብር ምክትል አስተዳዳሪ ቦኒ ግሊክን ድምጽ ነው የሰማነው። በፌዴራል ጠቅላይ ፍርድ ቤትና ጠቅላይ አቃቢ ህግ የተጀመሩ የፍትህ ስርዓቱን ማሻሻያ ስራዎች የሚያግዝ ፍትህ በተሰኘ ፕሮጀክት አዲስ አበባ ላይ ከተናገሩት የተወሰደ ነው። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል።
በወሎ ዩኒቨርሲቲ ትናንት የተቀሰቀሰው አለመረጋጋት ዛሬም ቀጥሎ ውሏል። በተለይ በአማራና በኦሮሞ ብሔረሰብ ተወላጆች መካከል መካረር ተፈጥሮ ችግር እንዳይከሰት የሃይማኖት አባቶች፣ የሀገር ሽማግሌዎችና ከፍተኛ የክልሉ ባለስልጣናት ያሉበት ልዑካን ቡድን ከተማሪዎች ጋር ሙሉ ቀን ተነጋግሯል። ውይይቱ ማምሻውንም ቀጥሏል። በዚህም ላይ ዘገባ አለን።
በዩናይትድ ስቴትስ የኢትዮጵያ ባለሙሉ ስልጣን አምባሳደር ፍጹም አረጋ የሹመት ደብዳቤያቸውን ከትናንት በስቲያ ለፕሬዝደንት ዶናልድ ትራምፕ አቅርበዋል። 54 ኢትዮጵያውያን ከኬንያ በስደት የነበሩ ኢትዮጵያውያን ከኬንያ ወደ ሀገራቸው መመለሳቸው ተዘግቧል የሚለው አንዱ ዋና ዜናችን ነው። የደቡብ ሱዳንን ለአምስት ዓመታት የዘለቀ ብጥብጥ ለማስቆም ያስችላል የተባለውን የሰላም ስምምነት ተግባራዊ ለማድረግ ጥቂት ሳምንታት ሲቀሩት የሀገሪቱ የሃይማኖትና ሲቪክ መሪዎች የሚሳተፉበት የጸሎት ስነ ስርዓት ሊካሄድ ታቅዷል የሚሉትና ሌሎችም ዜናዎች አሉ።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። በአሳሳች ወይም የውሸት መረጃ በሚያሰራጩ የማህበራዊ መገናኛ ብዙሃን ላይ የሚያጠነጥነውን ዲሞክራሲ በተግባርንና በቅርቡ ቢሾፍት ላይ በተከሰከሰው የኢትዮጵያ አየር መንገድ አውሮፕላን አደጋ ሳቢያ ሕይወታቸውን ያጡ ዜጎች ቤተሰቦች ሊገጥም በሚችለው የድህረ አደጋ ስነ ልቦና ሁከት ላይ የሚያተኩረው ሴቶችና ቤተሰብን ጨምሮ
በርከት ያሉ ወቅታዊ ዘገባዎችና ጥንብሮችን ይዘናል። ዛሬ ረቡዕ የምናስተናግዳችሁ ቆንጂት ታዬና
አሉላ ከበደ ከአቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሱ ዝቤር ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና።
በዩናይትድ ስቴትስ የኢትዮጵያ ባለሙሉ ስልጣን አምባሳደር ፍጹም አረጋ የሹመት ደብዳቤያቸውን ከትናንት በስቲያ ለፕሬዝደንት ዶናልድ ትራምፕ አቅርበዋል። አምባሳደር ፍጹም አረጋ ትናንት በአሜሪካ ድምጽ ቴሌቪዥን ስቱዲዮ ተገኝተው ቃለ ምልልስ ባደረጉበት ወቅት በዋይት ሀውስ ተገኝተው ከፕሬዝደንቱ ጋር ስለአደረጉት ውይይት ተናግረዋል። አምባሳደር ፍጹም አክለው የዋይት ሀውስ ልዩ አማካሪና የፕሬዝደንቱ ልጅ ኢቫንካ ትራምፕ በመጪው ሳምንት ወደ ኢትዮጵያ እንደሚሄዱና የጉዟቸው ዓላማ የሴት ስራ ፈጣሪዎችንና ነዋይ አፍሳሾችን የውሳኔ ሰጪነት አቅም ለማጠናከር እንቅስቃሴያቸው አካል እንደሚሆን ተናግረዋል።
54 ኢትዮጵያውያን ከኬንያ ወደ አገራቸው መመለሳቸው ተገለጠ። ህጋዊ ባልሆነ መንገድ ወደ ኬንያ በመግባታቸው ታስረው የነበሩት 54ቱ ኢትዮጵያውያን ወደ አገራቸው እንዲመለሱ መደረጉ ነው የተገለጠው። መዳረሻውን ደቡብ አፍሪካ ያደረገው በሞምባሳና ኳሌ በሚገኙ እስር ቤቶች ታስረው የነበሩት ኢትዮጵያውያን ናይሮቢ የሚገኘው የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ኤምባሲ ከሀገሪቱ ባለስልጣናት ጋር ባደረገው መግባባትና ውይይት ከእስር ተለቀው መጋቢት 25 ቀን 2011 ዓ.ም ወደ አገር ቤት እንዲመለሱ ተደርጓል ይላል። ከዚህ ቀደም ከኬንያ 145 እና ከማላዊ ደግሞ 34 ሌሎች ኢትዮጵያውያን ክሳቸው ተቋርጦና ምህረት ተደርጎላቸውም ወደ አገራቸው መመለሱ ተጠቅሷል። በናይሮቢ የሚገኘው የኢትዮጵያ ኤምባሲ ማላዊንም እንደሚሸፍን ታውቋል። በናይሮቢ የኢትዮጵያ ኤምባሲ የሰጠው መግለጫ የተንተራሰ ዘገባ ነው።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ የአማርኛ አገልግሎት ነው። የደቡብ ሱዳንን ለአምስት ዓመታት የዘለቀ እርስ በርስ ብጥብጥ ለማስቆም ያስችላል የተባለውን የሰላም ስምምነት ተግባራዊ ለማድረግ ጥቂት ሳምንታት ሲቀሩት የሀገሪቱ የሃይማኖትና ሲቪክ መሪዎች የሚሳተፉበት የጸሎት ስነ ስርዓት ሊካሄድ ታቅዷል። በስነ ስርዓቱ ላይ የካቶሊካዊት ቤተክርስቲያን ሊቀ ጳጳስ አቡነ ፍራንሲስና የሌሎች አብያተ ክርስቲያን መሪዎችና አባላትም እንደሚገኙ ታውቋል። ሳቢና ካስቴልፍራንኮ ከሮም አጠናቅራለች። ሰለሞን አባተ ያቀርባል።
መንፈሳዊው ጉባኤ እንዲጠራ የእንግሊዙ ካንተርበሪ ሊቀ ጳጳስ ጀስቲን ዌልቢ ያቀረቡትን ማሳሰቢያ አቡነ ፍራንሲስ ተቀብለው በቫቲካን ቅጥር በሳንታ ማርታ መኖሪያቸው ውስጥ እንዲከናወን ፈቅደዋል። ፕሬዚደንት ሳልቫኪርና አምስት ምክትሎቻቸውን ጨምሮ የደቡብ ሱዳን የፖለቲካ የሲቪልና የአብያተ ክርስቲያን ባለስልጣናትና መሪዎችም በሥነ ሥርዓቱ ላይ እንደሚሳተፉ ተገልጿል። የመንግሥቱ መሪዎች የፊታችን ግንቦት አራት ለአዲሱ ዘመን ሥልጣን ይረከባሉ። የደቡብ ሱዳን አብያተ ክርስቲያን ምክር ቤት ስምንት አባላትም በቫቲካኑ መንፈሳዊ ጉባኤ ላይ ይገኛሉ ተብሏል። በጉባኤው ሐሳብ ላይ የቫቲካን ቃል አቀባይ አሌሳንድሮ ጂሶቲ ማብራሪያ ሰጥተዋል።
This event, both ecumenical and diplomatic at the same time, was organized by mutual agreement between the
states. ይህ ሁሉን አቀፍ መንፈሳዊና በተመሳሳይ ጊዜም ዲፕሎማሲያዊ የሆነ ጉባኤ በቫቲካን መንግስት ጽህፈት ቤትና በካንተርበሪ ሊቀ ጳጳስ የተጠራ ነው። በቤተ ክርስቲያኒቱ በኩል የጽሞናና የጸሎት እንዲሁም የመነጋገሪያና የርቅ ይሆናል። ለደቡብ ሱዳን ህዝብ ሰላምና ብልጽግና ለመስራት ኃላፊነት ለወሰዱ ሁሉም የመከባበርና የመተማመን እድል የሚፈጠርበት አጋጣሚ ነው።
በጉባኤው ላይ የዩጋንዳ ሊቀ ጳጳስና የአፍሪካና የማዳጋስካር አብያተ ክርስቲያን ታላላቅ መሪዎች ህብረት ፕሬዚደንት የእግዚአብሔርን ቃል ይናገራሉ፣ ስብከት ይኖራቸዋል ተብሏል። አቡነ ፍራንሲስ በጉባኤው መዝጊያ ላይ ቃል ያሰማሉ። አቡኑ የካንተርበሪ ሊቀ ጳጳስና የስኮትላንድ ፕሬዝቢቴሪያን ቤተ ክርስቲያን የቀድሞ ተማጻኝ ፊርማዎቻቸውን ያኖሩባቸው አንድ የሚያደርጋችሁን እሹ፣ የሚለያያችሁን ተጠየፉ የሚል መልእክት የሰፈረባቸው የቅዱሱ መጽሐፍ ቅጂዎች ለጉባኤው ተሳታፊዎች ይበረከታሉ። ብፁዕ አቡነ ፍራንሲስ ስለ ደቡብ ሱዳን ሰላም አዘውትረው እንደሚጨነቁ በአደባባይ ሲናገሩ ይሰማሉ። በቅርቡም ፕሬዚደንት ሳልቫኪርን በመንበራቸው ተቀብለው አወያይተዋቸዋል። ከሊቀ ጳጳስ ዌልቢ ጋር ሆነው ደቡብ ሱዳንን ለመጎብኘት ውጥን ቢኖራቸውም ሀገሪቱ ውስጥ ባለው ያልተረጋጋ ሁኔታ ምክንያት ለጉዟቸው እስካሁን ቀን አልተቆረጠም።
የሱዳን ፖሊስ ተቃዋሚ ሰልፈኞችን እንደማያጠቃ አስታወቀ። ሱዳን ዋና ከተማ ሃርቱም ውስጥ የአገሪቱ ፕሬዚዳንት ኦማር ሐሰን አልበሽር ስልጣን እንዲለቁ የሚጠይቀው የተቃውሞ ሰልፍ ዛሬም ቀጥሏል። ተቃዋሚ ሰልፈኞች ዛሬ የአገሪቱ የጦር ኃይል ዋና ጽህፈት ቤት ደጃፍ በመቀመጥ ተቃውሟቸውን ያሰሙ ሲሆን የከባድ መሳሪያ ተኩስም ሲሰማ እንደነበር ተዘግቧል። ያን ምስክሮች እንደሚሉት የመንግስት ጸጥታ ኃይሎች ተቃዋሚዎችን ለመበተን ሲሞክሩ አድማ በታኝ ፖሊሶች ተቃዋሚዎችን ደህንነት ለመጠበቅ ጣልቃ ገብተዋል። የሱዳን ፖሊሶች ሰልፈኞችን እንደማያጠቁ የሚናገር መግለጫ ስለማውጣታቸውም ተሰምቷል። የሱዳን መንግስት ቴሌቪዥን ተቃዋሚ ዝር ያለበት የማይመስል የጦር ኃይል ጽህፈት ቤት ህንጻን የሚያሳይ ምስልና ተንቀሳቃሽ ምስል ቢያሳይም እማኞች ግን ምስሉና ተንቀሳቃሽ ምስሉ ከጊዜያት በፊት የተወሰዱና ነባራዊ እውነታውንም የማያሳዩ ናቸው ሲሉ ነቀፌታ አሰምተዋል። ሱዳናውያን በማህበራዊ የመገናኛ አውታሮች ላይ በብቅ ብለው የሱዳን ጦር ኃይል ከተቃዋሚ ሰልፈኞች ጎን ስለመቆሙ እየተናገሩ ነው። ያለፈው የአውሮፓውያን ዓመት መገባደጃ ላይ የዳቦ ዋጋ ማሻቀብን ሰበብ አድርጎ የጀመረው የሱዳን ተቃውሞ ቀስ በቀስ ለሰላሳ ዓመታት ያህል የአገሪቱን የመሯትን ኦማር አልበሽርን ከስልጣን እንዲወርዱ ወደ መጠየቅ አድጓል።
የተባበሩት መንግስታት የጸጥታ ምክር ቤት የሊቢያን ቀውስ በተመለከተ ለመነጋገር እየተሰናዳ ባለበት በአሁኑ ወቅት ዋና ከተማዋን ትሪፖሊን ለመቆጣጠር ፍልሚያው ዛሬም እንደቀጠለ ነው የሚሰማው። በጀነራል ሀሊፋ ሀፍታር የሚመሩት የምስራቅ ሊቢያ ኃይሎች ትሪፖሊ አጠገብ ከተባበሩት መንግስታት ድርጅትና ከመንግስቱ ኃይሎች ጋር ተጋጭተዋል። በሺዎች የተቆጠሩ ነዋሪዎችም በዚህ ግጭት ሳቢያ ቀያቸውን ለቀው ተሰደዋል። የጀነራል ሀፍታር የሊቢያ ብሔራዊ ጦር ሰራዊት ከጥቂት ወራት በፊት የምስራቅ ሊቢያ ጠንካራ ይዞታቸውን ለቀው ከትሪፖሊ በስተደቡብ ብዙ ሕዝብ የማይኖርበትንና በነዳጅ ዘይት የከበረ አካባቢ ከተቆጣጠሩ በኋላ ነው ከአንድ ሳምንት በፊት ትሪፖሊ አቅራቢያ ጥቃት የከፈቱት። የተባበሩት መንግስታት የጸጥታ ምክር ቤት አባላት የሆኑት ብሪታንያና ጀርመን ስለ ሊቢያው ግጭት መባባስ ውይይት እንዲደረግ ድርድር እንዲካሄድ ጠይቀዋል። ሁለቱ የጸጥታ ምክር ቤቱ አባል ሀገሮች ጥያቄውን ያቀረቡት ተዋጊዎቹ ነገኖች የፊታችን እሁድ አንድ ላይ አስቀምጦ ለማደራደር የተያዘው እቅድ የሚሳካ እንደማይመስል የተባበሩት መንግስታት ድርጅት ትናንት ካስታወቀ በኋላ ነው።
እንደ አውሮፓውያን የዘመን አቆጣጠር በ2016ቱ የምርጫ ዘመቻዬ ላይ ከመጀመሪያው ምርመራ የከፈቱት ወገኖች የመፈንቀል ሙከራ ያደረጉና በምርጫው እንዳላሸንፍ የክደት ተግባር የፈጸሙ ናቸው ሲሉ የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ ተናገሩ።
በመጨረሻም እጅግ ተቀራራቢ በነበረው የእስራኤል ፓርላማ ምርጫ ቤንጃሚን ነተንያሁ ሀገሪቱን ለአምስተኛ ጊዜ ለመምራት የሚያስችላቸውን ድምጽ ሳያገኙ እንዳልቀሩ የተነገረ ነው። እስካሁን 97 ከመቶ የድምጽ መስጫ ሳጥኖች ወይም ድምጾች የተቆጠሩ ሲሆን ነተንያሁ የሚመሩት የቀኝ ክንፍ ሊኩድ ፓርቲ እና ተቀናቃኛቸው የቀድሞ የጦር አዛዥ ቤኒ ግራንስ የሚመሩት የማዕከላዊነት ሰማያዊና ነጭ ፓርቲ እኩል ድምጽ እንዳገኙ ነው የተሰማው። አድማጮች፣ ለዚህ ሰዓት ያለን ዜና በዚሁ ያበቃል።
ክብራትና ኮሮና አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን። በአለም ዜና የጀመረው መደበኛው ፕሮግራማችን በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል።
በዩናይትድ ስቴትስ የኢትዮጵያ ባለሙሉ ስልጣን አምባሳደር ፍጹም አረጋ የሽመት ደብዳቤያቸውን ከትናንት በስቲያ ለፕሬዝዳንት ዶናልድ ትራምፕ አቀረቡ። አምባሳደር ፍጹም አረጋ ትናንት በአሜሪካ ድምጽ ቴሌቪዥን ስቱዲዮ ተገኝተው ቃለ ምልልስ ባደረጉበት ወቅት በዋይት ሃውስ ተገኝተው ከፕሬዝዳንቱ ጋር ስላደረጉት ውይይት ተናግረዋል።
ከአንድ አምባሳደር ሆኖ የተሾመ ሰው በተሾመበት ሀገር ውስጥ በኦፊሻል ስራውን ከመጀመሩ በፊት ለሀገሪቱ ርዕሰ ብሔር ከአገሩ ርዕሰ ብሔር ጋር የተሰጠውን የሹመት ደብዳቤ አቅርቦ በአካል ተገናኝቶ በይፋ ይህንን ማቅረብና መጠነኛ ውይይት አድርጎ ስራውን መጀመር ስላለበት የዛ አካል መሆኑ ነው። ያለፈው አርብ ነው ዋሽንግተን ዲሲ የገባሁት። ከዛ በገባሁ የመጀመሪያው ሰኞ በሶስተኛው ቀን ወደ ስራ ከመሄድ በፊት በውጭ ጉዳይ ሚኒስቴር ተገኝቼ ቺፍ ፕሮቶኮል ወይም ደግሞ ዋናው የፕሮቶኮል ኃላፊ በአገሪቱ ህጋዊ ቅድሚያ እውቅና የሚሰጥ ማለት ነው ከፕሬዝዳንቱ በፊት ያን ድል አግኝቻለሁ እና በመጀመሪያ የስራ በመገባበት ቀን ይህን ድል ማግኘቴ በራሱ ብዙዎች እስከ 2 ወር ድረስ የሚወስድ ጊዜ የሚጠብቁበት ነው ትልቅ ድል አድርጌ ነው ሰርኩት። በሁለተኛ ደረጃ አገሪቱ ውስጥ በመጣው ልክ በ10ኛው ቀን ፕሬዝዳንት ትራምፕ ጋራ ቀርቤ የሹመት ደብዳቤን ማቅረብና ኦፊሻል የሆነ ስራዬን መጀመር የሚችልበት ሁኔታ መፈጠሩ ይሄ ራሱ የአሜሪካ ለኢትዮጵያ ያላትን ትኩረት የሚያሳይ አድርጌ ወስጄዋለሁ። እና ደግሞ እዛው ውይይት ላይ ደግሞ በመድረኩ ላይ ያደረግናቸው ውይይቶች ከሁለት ሳምንት በፊት ፕሬዝዳንት ትራምፕ ለጠቅላይ ሚኒስትር አብይ ስልክ ደውለውላቸው መልካም ውይይት ያደረጉ መሆኑን አንስተውልኛል።
ከኢትዮጵያ አየር መንገድ አጋጣሚም ጋር በተያያዘ እንደዚሁ አዘናቸው መግለጫቸው እናስተውላለን።
ልክ ነው። እሱም አለበት ማለት በሁለቱ ታላላቅ ኩባንያዎች ቦይንግ ታላቅ ኩባንያ ነው፣ ኢትዮጵያ አየር መንገድ ታላቅ ኩባንያ ነው። በእነዚህ ሁለት ታላላቅ ኩባንያዎች የተፈጠረውን በተለይ ደግሞ ያልተጠበቀ ድንገተኛ አደጋ በመፈጠሩ ያዘኑ መሆኑን በተለይ ህይወታቸው ለጠፉ ሀዘናቸውን በድጋሚ የገለጹ መሆናቸውን እና ይሄን ችግር በቅርብ ጊዜ እንደምንሻገረው ተስፋ አድርጋለሁ የሚል አጠቃላይ ሐሳቡን ጭምር አንስተዋል።
አምባሳደር ፍጹም አክለውም የዋይት ሃውስ ልዩ አማካሪና የፕሬዝዳንቱ ልጅ ኢቫንካ ትራምፕ በመጪው ሳምንት ወደ ኢትዮጵያ እንደሚሄዱና የጉዟቸው ዓላማም ሴት ስራ ፈጣሪዎችንና ነዋይ አፍሳሾችን የውሳኔ ሰጭነት አቅም የማጠናከር እንቅስቃሴያቸው አካል እንደሆነ ተናግረዋል። ከአምባሳደር ፍጹም አረጋ ጋር በተደረገው ቃለ ምልልስ ላይ የተጠናከረ ዘገባ በነገው ምሽት ይዘን እንመለሳለን። ሙሉ የቪዲዮ ቃለ ምልልሳቸው ታዲያ በድረገጻችንና በፌስቡክ ገጻችን ላይ ይወጣል።
በፌደራል ጠቅላይ ፍርድ ቤትና ጠቅላይ አቃቤ ሕግ የተጀመሩ የፍትህ ስርዓቱን ማሻሻያ ስራዎች የሚያግዝ ፍትህ የተሰኘ ፕሮጀክት በኢትዮጵያና በዩናይትድ ስቴትስ መንግስት ይፋ ተደርጓል። በዚህ ፕሮጀክት አማካይነት ሁለቱ መንግስታት አዲስ የመተጋገዝ ምዕራፍ እንደከፈቱ አንድ የአሜሪካ ባለስልጣን ተናግረዋል። መለስካቸው አምሃ ዝርዝሩን ይዟል።
ፕሮጀክቱ ዛሬ ረፋዱ ላይ ይፋ ሲደረግ አዲስ አበባ የሚገኘው የአሜሪካ ኤምባሲ ባሰራጨው የጽሑፍ መግለጫ እንዳመለከተው ፍትህ የተሰኘው ፕሮጀክት ለሁለት ዓመታት የሚዘልቅና 4 ሚሊዮን የአሜሪካ ዶላር ወይንም ከ110 ሚሊዮን ብር ያላነሰ ገንዘብ የሚፈስበት ነው። በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ USAID የሚደገፈው ፕሮጀክት የፌዴራል ጠቅላይ አቃቤ ሕግና የፌዴራል ጠቅላይ ፍርድ ቤት በነጻነት የመወሰን ችሎታቸውን ከፍ ያደርገዋል ተብሎ እንደሚጠበቅም ይጠቁማል። የሁለቱን አገሮች ረጅም የትብብር ታሪክ ያወሱት የዩኤስኤአይዲ ምክትል አስተዳዳሪ ሚስ ቦኒ ግሊክ የዛሬው የትብብር ስምምነት የሁለቱን መንግስታት የመተጋገዝ ታሪክ ወደ አዲስ ምዕራፍ የሚያሸጋግር ነው ብለዋል።
Today we're opening a new and positive chapter in that partnership. The United States is committed to working hand in hand.
በቆየው የትብብር ታሪካችን ላይ ዛሬ አዲስና አዎንታዊ ምዕራፍ እየከፈትን ነው። ዩናይትድ ስቴትስ ከኢትዮጵያ የሕግ ተቋማት ጋር እጅ ለእጅ ተያይዛ ለመስራት ቁርጠኛ ናት። በዚህም ነጻና ፍትሃዊ ምርጫ ለማካሄድ፣ ሰብአዊ መብቶችን የማክበር፣ ዜጎችን የማሳተፍና በይበልጥ የማሳካት አላማዎችን ይጨብጡ ዘንድ እናግዛለን። ዛሬ ይህን ጥረታችንን በጋራ ይፋ ስናደርግ የዳኝነቱን አካል የጠቅላይ አቃቤ ሕግ መስሪያ ቤትና ምርጫ ቦርድ የኢትዮጵያን ሕዝብ በፍትሃዊነትና በታማኝነት ያገለግሉ ዘንድ ተቋማዊ አቅማቸውን ለማጠናከር የሚረዷቸውን አዳዲስ ሕግጋት በጠቅላይ አቃቤ ሕግ መስሪያ ቤት ስር በማርቀቅ ለማገዝ ነው።
የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ወይዘሮ መዓዛ አሸናፊ በበኩላቸው በሀገሪቱ የፌዴራል ፍርድ ቤቶች ከሚታዩት ችግሮች መካከል በዚህ ፕሮጀክት አማካይነት ለማቃለል የታሰቡትን ዘርዝረዋል። በተለይም በሕግ ማሻሻያ ስራዎች ላይ እንደሚያተኩርም አብራርተዋል።
መጀመሪያ በሕግ ማሻሻያ በፍርድ ቤት አካባቢ ማሻሻል የሚያስፈልጉን ሕጎች አሉ። ለምሳሌ የዳኞች አስተዳደር ጉባኤን የሚመለከተው አዋጅ በበቂ ሁኔታ የዳኞች አስተዳደር ጉባኤን ለማዋቀር የሚረዳ አይደለም። ስለዚህ ያ ሕግ ማሻሻል ብቻ አይደለም ሙሉ በሙሉ ወደ መለወጥም ሊሄድ ይችላል። በዛ አካባቢ ርዳታ እናገኛለን። ሌላ በጣም አስፈላጊ የሆነ አዋጅ አለ፣ በአዋጅ 2588 የምንለው። ይሄ አዋጅ የፌደራል ፍርድ ቤቶችን አወቃቀርና ስልጣን የሚወስን ነው። ይሄ አዋጅም መሻሻል ይኖርበታል። አዋጁ በጣም የቆየ ነው። ትናንሽ ማሻሻያዎች በየጊዜው ተደርገውበታል። አሁን ግን ልናካሄድ ከምንፈልገው ሪፎርም አንጻር መሰረታዊ የሆነ ለውጥ እንዲደረግበት እንፈልጋለን። በዛ ዙሪያ በጥናት ህጉን በማሻሻል እንዲሁም ደግሞ ህዝባዊ ውይይቶችን መድረክ የማዘጋጀት ስራ ይኖረናል። በዛም ይረዱናል።
ወይዘሮ መዓዛ በፍርድ ቤቶች የተከማቹ መዝገቦች ጉዳይም ሌላው ችግር እንደሆነ ጠቅሰዋል። በአሁኑ ጊዜ ለ3000 መዝገቦች ውሳኔ እንደተሰጠ አስታውሰው ይህ አሰራር መሰረታዊ መፍትሄ እንደማያመጣና በዚህ ረገድ መሰረታዊ መፍትሄ የሚያመጡ የአሰራር ዘዴዎችን ተግባራዊ ለማድረግ እንደሚሰራ ተናግረዋል። በዚህ ፕሮጀክት ሌላው ለመስራት የታቀደው ግን ዳኞችን የማጥራት ስራ ነው ብለዋል።
አንዱ ትልቁ ነገርና መስፋት ያለብን ዳኞቻችን ላይ ህዝቡ ከፍተኛ ቅሬታ አለው እንደምታውቁት ነው። በሌላ በኩል ዳኞቻችን ከፍተኛ ትጋት እያደረጉ የሚሰሩ አሉ፣ ከፍተኛ ስራ የሚሰሩ አሉ። ይሄ ይታወቃል። ስለዚህ ችግር አለባቸው የተባሉ ዳኞች በጣም ግልጽ በሆነ ፕሮሰስ ተካሂዶ ይሄ ተለይቶ በችሎታም ይሁን በኢንተግሪቲ ላይ ችግር አለባቸው የሚባሉ ዳኞችን የምንለይበትንም መንገድና ዘዴ ሲስተም ዓለም አቀፍ ደረጃ የጠበቀ ሲስተም የምንዘረጋበትን መንገድ ላይ በጥናትና በተለያዩ ሁኔታዎች ያግዘናል። ይህ
ፍትህ የተሰኘ ፕሮጀክት ይፋ በተደረገበት ስርዓት ላይ በኢትዮጵያ የአሜሪካ አምባሳደር ማይክል ሬነር እና የኢትዮጵያው ምክትል ጠቅላይ አቃቤ ሕግ ዶክተር ጌዲዮን ጢሞቴዎስም ተገኝተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው ለዘገባው እናመሰግናለን። ተከታዩ ዘገባ ደግሞ ወደ ወሎ ይወስደናል። በወሎ ዩኒቨርሲቲ ትናንት የተከሰቀሰው አለመረጋጋት ዛሬም ቀጥሎ ውሏል። በተለይ በአማራና በኦሮሞ ብሔረሰብ ተወላጆች መካከል መካረር ተፈጥሮ ችግር እንዳይከሰት የሃይማኖት አባቶች፣ የአገር ሽማግሌዎችና ከፍተኛ የክልሉ ባለስልጣናት ያሉበት የልዑካን ቡድን ከተማሪዎቹ ጋር ሙሉ ቀን ሲነጋገር ውሎ ውይይቱ ማምሻውንም ቀጥሏል ይለናል ዘጋቢያችን። በግጭቱ ጉዳት መድረሱንም ጠቅሶ መስፍን አራጌ ተከታዩን አድርሶናል።
ሰሞኑን በኦሮሞ ብሔረሰብ አስተዳደር ዞን እና በሰሜን ሸዋ አጣዬና ማጀቴ አካባቢዎች በደረሰው ግጭት የሰው ህይወት መጥፋቱን ተከትሎ በወሎ ዩኒቨርሲቲ ደሴ ካምፓስ የሚማሩ ተማሪዎች ትናንት ተቃውሟቸውን በሰልፍ ለመግለጽ ሞክረው ነበር። የዩኒቨርሲቲ ፕሬዚዳንት ዶክተር አባተ ጌታውን ሁኔታውን እንዲህ ገልጸውታል።
ሰሞኑን ተማሪዎች ከውስጥም ከውጭም ሆነው የአማራ መብት ከበር አማራ እየተጠቃ ነው የሚል ሰላማዊ ሰልፍ ጀመሩ። ውጭ በኮሚቴም ባጣዬም አጠቃላይ አማራ አካባቢ ላይ ያሉትን ክፍተቶች አንድ ባንድ እያነሱ ነበር። እነዚህ ይደረጉ በደል ደርሶብናል የሚሉ ነው። አምስተኛ ፖሊስ ጣቢያ አካባቢ ላይ ሲደርሱ ወደዛ ወደ ከተማ እንዳይሄዱ የነበረው ጸጥታ ኃይል ጋር የተወሰነ አለመግባባት ሲፈጠር መልሶ ወደ ግቢ ተበትነው ገቡ።
እንደ ፕሬዚዳንቱ ገለጻ ከዚህ በኋላ ነው በተማሪዎች መካከል ግጭት የተቀሰቀሰው።
እንግዲህ እንደምታውቀው ከሁለቱም ክንፍ ውስጥ ይሄ እንዲፈጠር የሚፈልጉ አሉ። ከዛኛውም ከዚህኛውም የውጭ አካልም ችግሩ እንዲፈጠር የሚፈልግ አካል ስለነበረ የተወሰነ ግጭት ተፈጠረ።
በግጭቱም በዩኒቨርሲቲው በቀን ሰራተኝነት የሚያገለግል አንድ ግለሰብ ሲሞት፣ አራት ተማሪዎች ቀላል የመቁሰል ጉዳት ደርሶባቸው ሕክምና ወስደው ተመልሰዋል። የዩኒቨርሲቲውን ፕሬዚዳንት ጨምሮ ሌሎች አመራሮች ሌሊቱን እዚያው በማሳለፍ ተማሪዎችን ለማረጋጋት ጥረት ቢያደርጉም ውጥረቱ ዛሬም ቀጥሎ ውሏል። ይህን ተከትሎ የአማራ ልዩ ኃይል አዛዥ ሜጀር ጄኔራል ተፈራ ማሞ፣ ክልሉ ፖሊስ ኮሚሽን ኮሚሽነር አበረ አዳሙን ጨምረው ሌሎች አካላት በተገኙበት ከተማሪዎች ጋር ውይይት ተደርጓል። ተማሪዎቹ በክልሉ ተወላጆች ላይ የሚደርሰው ጥቃትና በደል ይቅር፣ በዩኒቨርሲቲ ውስጥ የአክራሪ ብሔረሰብ ፖለቲካ የሚያቀነቅኑ ግለሰቦች ከስልጣናቸው ይነሱ የሚሉና በርካታ ጥያቄዎችን ሰንዝረዋል። በዕለቱ የተገኙት ሃይማኖት አባት ዓለም አቀፍ እውቀት ቀስሞ አገሩን ዓለም አቀፍ ተወዳዳሪ ለማድረግ የሚችል የዩኒቨርሲቲ ተማሪ ልዩነትን በውይይት መፍታት እየቻለ ግጭት ውስጥ መግባት እንደሌለበት አስገንዝበዋል።
ፈጣሪ በባህሪው መልካም ስለሆነ የፈጠረው ነገር ሁሉ መልካም ነው። የመልካሞች መልካምና የውቦች ውብ ደግሞ ኢትዮጵያዊ ነው። በሃይማኖት ልንለያይ እንችላለን፣ በአይዲዮሎጂም ልንለያይ እንችላለን። ሁላችንም ግን ሰዎች ነን፣ ሰው ነን። ክርስቲያንም ይሁን ሙስሊምም ይሁን አሁን ደግሞ አንደኛው ክፍለ ዘመን ላይ ደግሞ እየተዘመረለት ያለው የዘረኝነትም ቋንቋ ይሁን ሁላችንም ግን ሰዎች ነን። በተለይ ይህ አሁን ግጭት ምክንያት የሆኑ ነገሮች ሁሉ የነፍስ ውጤትም አይደለም፣ ከመንፈስም የተገኛለ አይደለም። ይሄ የስጋዊ ባህር የሚንጸባረቅ ነው። ይህን ልታስወግዱ ያስፈልጋቸዋል።
የከተማዋ የአገር ሽማግሌም በእስልምናና ክርስትና መካከል ሊፈጠር የነበረውን ግጭት የፈቱበትን መንገድ በማሳየት ተማሪዎችም ከግጭት ይልቅ ውይይትን አማራጭ እንዲያደርጉ ጠይቀዋል።
ፍሬ ምንጭ በሚባል አካባቢ በእስልምናና በክርስትና በመስጊድ እና በቤተ ክርስቲያን ስራ ኃይለኛ ግጭት ተፈጥሮ ነበር። እንዴ ይህንንማ እኛ ቁጭ ብለን አናይም፣ ምን ይሻላል ብለን ተነሳሳን። ከዛ በኋላ ከክርስቲያን ከሙስሊም 14 ሆነን ሳንታክት ከጧት እስከ ማታ ሰርተን ችግሩን በሰላማዊ መንገድ ፈተናል።
በመካከለኛው ምስራቅ በታሪክ ቀደምት በስልጣኔ ጥንታዊ የሚባሉት ሀገራት የደረሰባቸውን አሳዛኝ እልቂትና የህዝቦች መጎሳቆል በማንሳት ይህ አገራችን ላይ እንዳይከሰት የሁላችንም ኃላፊነት ነው ብለዋል።
አንድ ሃይማኖት፣ አንድ ቋንቋ፣ አንድ ሀገር የነበራቸው ሶሪያ፣ የመን፣ አፍጋኒስታን እዚህ የዞሩ ወረቀት ይዘው ሲለምኑ አላያቸዋቸውም? ህጻናት ልጆች ይዘው ያሳዝናል በጣም። ጌታዬ አምላኬ እግዚአብሔር ሆይ ኢትዮጵያን ከእንደዚህ አይነት አደጋ ታደጋት፣ በድህነታችን ላይ ይሄ ቢጨመር የት እንደርሳለን እያልኩ ጸልያለሁ። ስለዚህ እሰቡ፣ በጣም እሰቡ ልጆች፣ አገራችንን እንደዛ ላለ ነገር አሳልፈን እንዳንሰጥ።
የደራሲ ዮሐንስ አፈወርቅን ጥልቅ የስነኝ መልእክት በማንሳት ለተማሪዎቹ ጥብቅ መልእክት አስተላልፈዋል።
ክብሪት እሳት ፈጥራ ራሷን ሲጭራት እሷም ትነድና ሌላውም አይቀራት።
የተማሪዎችን ጥያቄዎች አንድ በአንድ በመመዝገብ ከክልሉ ከፍተኛ አመራሮች ጋር በመነጋገር ለመፍታት እንደሚጥሩ የክልሉ ከፍተኛ አመራሮች ቃል ገብተዋል። ይህ በእንዲህ እንዳለ ከባቲ ወደ ኬሚሴ ሲጓጓዝ የነበረ ከ800 በላይ የክላሽንኮቭ ጥይት ዛሬ በኮምቦልቻ ከተማ በቁጥጥር ስር ውሏል። የከተማው አስተዳደር ፖሊስ ጽሕፈት ቤት ኃላፊ ኮማንደር ያለለት ዘገየን በስልክ አናግሬያቸው ነበር።
ያው ዛሬ ከባቲ ወደ ኬሚሴ የሚጓዝ ተሽከርካሪ ላይ ነው። ከባቲ ነው ወደ ኮምቦልቻ መናኸሪያ ገብቶ 880 የክላሽ ጥይት ተይዟል። የያዘው ግለሰብ 400,000 ብር የባንክ ቼክ አለው። ከውጭ ሰውየው ከውጭ የቆየ ወጣት ነው። በቅርብ ነው አንድ ሁለት ወር አካባቢ ሆነ የአረብ ሀገር የነበረ ነው እና 100,000 ብር ደስቶ ለሌላ ሶስተኛ ወገን አንጣ ተብዬ የሚል ነገር ነው ያለው። እንግዲህ ይህንን አጠቃላይ ሁኔታውም የሚመለከተው የጸጥታ አካላት እና ከክልል አመራሮች ጋር ሆኖ ምርመራው በስፋት እየተጣራ ነው የሚገኘው።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
በቀጣዩ የመጽሔት ክፍለ ጊዜ ዘገባ ወደ ሩዋንዳ ይሆናል የምናመራው። የሩዋንዳው ዘር የለየ ፍጅት የተፈጸመበት 25ኛ ዓመት በመታሰብ ላይ ነው። ባለፈው እሁድ በኪጋሊ የተጀመረው ስነ ስርዓት ለመቶ ቀናት ይቀጥላል። እኛም በተከታታይ በሚቀርበው በዚህ የሰለባዎችና የማኞች ታሪክ ዘገባ ለምሽቱም ተከታዩን ይዘን ቀርበናል። ሰሎሞን አባተ ነው ያቀናበረው።
የንዜማና ዲዮዶን እናት እርሱ ገና የ12 ዓመት ልጅ ሆኖ ሲገደሉ ያለወላጅ ቀረ። በሩዋንዳው ልቂት ውስጥ ከእናቱ ሌላ ሁለት ታናናሽ እህቶቹንም አጥቷል። ጭፍጨፋው ሲያበቃ ንዜማና ወላጆቻቸውን ያጡ የህፃናት ማሳደጊያ ማዕከል ውስጥ እንዲገባ ተደረገ። ከዛም በፊት ግን ለተወሰኑ ወራት በዋና ከተማይቱ ኪጋሊ ጎዳናዎች ላይ ለመንከራተትና ለእንግልት ተዳርጓል። ያ ዘመን አልፎ ታዲያ ዛሬ የ37 ዓመቱ ንዜማና መድኃኒት ቅመማ ተምሮ በሙያው እየሰራ ይገኛል። ፋርማሲስት ነው። ባልመሆን ልጆች ማፍራት፣ በራሱ ቤት ውስጥ መኖር ለንዜማና ከዚያ የከፋ ዘመን ወዲህ በህይወቱ እጅግ የሚያስደስቱት ቁም ነገሮች ናቸው። ከአሜሪካ ድምጽ ጋር ላጭር ቃለ ምልልስ አረፍ ብሎ ነበር። ከዚያ ጭፍጨፋ ባምሮ ተቀርጾ እንዳሁኑ የምታስታውሰው ነገር ይኖር ይሆን?
I remember many things, but one that I cannot forget is the death of my two young sisters.
ብዙ ነገር አስታውሳለሁ። የሁለቱ እህቶቼ መሞት ግን ከሁሉም በላይ እንደ አሁን አብሮኛል ተውስታ ነው። አንድ ቀን በህይወት የማገኛቸው ይመስለኛል። መገደላቸውንና አስከሬኖቻቸው ከወል መቃብር መውጣታቸውን ከመስማቴ ሌላ ሲሞቱን ራሴ አላየሁም። ሁልጊዜ አንድ ቀን ከንቅልፌ ስነቃ አጠገብ የማገኛቸው ይመስለኛል።
ለምን ይሆን የነሱ ነገር እንዲህ ተለይቶ አብረው የሚኖረው?
The reason this memory remains fresh in my mind is that shortly before genocide broke out, my 7-year-old and 3.5-year-old sisters and I were together somewhere.
ከአእምሮዬ የማይጠፋበት ምክንያት ጭፍጨፋው ከመጀመሩ ጥቂት ቀደም ብሎ እኔ የሰባት ዓመቷና የሶስት ዓመት ተኩሏ እህቶቼ አብረን አንድ ቦታ ነበርን። ከዚያ እኔ እዚያው ሲቻቸው ሸሸሁና ተደበቅኩኝ። ይህ ሁልጊዜ ህሊናዬን ያቆስለዋል። እነርሱንም ለማትረፍ አንዳች ማድረግ የነበረብኝ ነገር እንደነበረ ይሰማኛል። ከዚያ መገደላቸውንና አስከሬኖቻቸው ከሌሎች ጋር ከተጣለበት ቦታ ተነስቶ መወሰዱን ሰማሁ። ላድናቸው የምችልበት አቅም እንዳልነበረኝ ባውቅም ታላቃቸው እንደመሆኔ ያልተወጣሁት የሆነ ኃላፊነት እንደነበረ ዘወትር ይሰማኛል።
የጭፍጨፋው ዘመን ካበቃ በኋላ ያለው ጊዜ ላንተ እንዴት ነው?
I was 12 years when genocide ended and I had nobody to rely on. I had no one to
እልቂቱ ሲቆም 12 ዓመቴ ነበር። የሚሄድበት አልነበረኝም። የምጠለልበትም ዘመድ አልነበረኝም። በኋላ ላይ ንጎማ መንደር ውስጥ የነበረ ሴቭ የሚባል ወላጆቻቸውን ያጡ ህፃናት መሰብሰቢያ ውስጥ አስገቡኝ። እዚያ መኖር በጣም ከባድ ነበርና እዚያው ካገኘኋቸው ሌሎች እኩዮቼ ጋር ጠፍተን ወደ ኪጋሊ ለመሄድ ወሰንን። በርግጥ እዚያም ማንም አልነበረንም። ዛሬ ታዲያ የጎዳና ልጅ በሆንኩባት ኪጋሊ የራሴ ቤት ውስጥ ኖራለሁ እያልኩ ቀልዳለሁ። በየቤቱ እየዞርኩ የልጅነት ህይወቴን ስገፋ ከቆየሁ በኋላ አንድ የሃይማኖት ተቋም የሚመራው ማሳደጊያ አስጠለለኝና የዩኒቨርሲቲ ትምህርቴን እስክጨርስ አሳደገኝ። አሁን ቤት አለኝ። የሁለት ልጆች አባት
ነኝ። I own a home and I'm a father of two children.
ይቅር ብለሃል?
First of all, forgiveness relieves the one who forgives than it does to the one forgiven.
ይቅር ማለት ይቅር ከሚባለው የበለጠ ነጻ የሚያወጣው ይቅር ባዩን ነው። የምንወዳቸው ሰዎች በመናውቃቸው ሰዎች የሚሆን በማናውቃቸው የመገደላቸውን የደረሰብንን ነገር ተቀብየዋለሁ። ምንም እንኳን ከገዳዮቹ ይቅርታ ያልጠየቁ ቢኖሩም እንዲያውም አንዳንዶቹ ያደረሱብን ሁሉ ጥፋት መሆኑን ባያምኑም እኛ ልቦናችን ንጹህ ነው። ይቅር ብለናቸዋል። ልቦናችንን ለማቅናትና ከፍ ለማድረግ የተሻለ ህይወትም ለመኖር ስንል ይቅር ብለናቸዋል.
We forgive them in order to have our hearts relieved and lead us more life.
የታረቀች ሀገር ላንተ ምን ትመስላለች?
A reconciled nation is a country where its citizens live in harmony without any form of segregation.
የታረቀች ሀገር የዘርም ይሁን የጎሳ የቁመትም ይሁን የቀድሞ መነሻ ግምት ውስጥ ሳይገቡ ከምንም የልዩነትና የማግለል አይነቶች የጸዳች ዜጎቿ ህብር ሰርተው የሚኖሩባት ነች። በዘርና በቤተሰብ ሳይሳሳቡና አድሏዊ ሳይሆኑ ዜጎች የእኩል ድል ተቋዳሽ የሚሆኑባት ነች። ዜጎቿን የምታስተሳስርና የምታስተባብር አብረው እንዲያድጉና ሀገራቸውን እንዲገነቡ መንገድ የምትከፍትላቸው ነች።
A country that united citizens and provides them with the means so as to develop together building their nation.
ሰላምና አባተን ለዘገባው እናመሰግናለን። ወደ ተከታዩ ቅንብር እንሻገር። በኢትዮጵያ የተለያዩ አካባቢዎች የሚታየውን ውጥረትና ግጭት ተንተርሶ አሁን እየተበራከቱ በመጡት በእነኚህ ግጭቶች የማህበራዊ መገናኛ ብዙሃንን አሉታዊ አንድምታ መልከት ለማድረግ 25 ዓመታት ካስቆጠረውና በተለየ ጊዜና ሁኔታ ከደረሰው ከቀደመው የሩዋንዳ ዘርፍጅት ለመሆኑ ምን እንማር ይሆን የሚል ጥያቄ ይዘን ከሩዋንዳ እልቂት መታሰቢያ ዝግጅት ትይዩ በጀመርነው ተከታታይ ቅንብር ዘጋቢዎቻችን ዛሬም በተለያዩ አካባቢዎች በመዘዋወር አድማጮችን ጠይቀዋል። ለምሽቱም ሙክታር ጀማል የአዲስ አበባና የአዳማ ከተማን አንዳንድ ነዋሪዎች አነጋግሮ ተከታዩን አድርሶናል።
በመተምሩ ባላለው አዲስ አበባ ነው የሚኖረው። አሁን ከሩዋንዳ መማር የሚገባን የተለያዩ የቤተሰቦች ሩዋንዳ ውስጥ ነው የሚኖሩት። ኢንስታንትሊ ማሰብ ሲገባቸው መጫፋጫት ተጀመረ። ብዙ ልቂት ተፈጸመ። እኛ ደግሞ መማር የሚገባል በመከባበር ላይ የተመሰረተ ዲሞክራሲን ለመፍጠር ብሔር ብሔረሰቦች የሚኖሩባት ሀገር ስለሆነ የወደፊት ዕጣ ፈንታችን በመከባበር ያ ሩዋንዳ የተከሰተው ነገር እኛ ጋር እንዳይከሰት በጥንቃቄ መሄድ አለብን። ሚዲያ ውሸት መናገር፣ ውሸት ሪፖርቶችን መጻፍ፣ ያለፉትን ታሪኮችን አሁን ነው የተፈጸመው ብሎ መደገም የሚዲያ ህግ ለዚህ ነገር የሚያስፈልግ ይገኛል። ሚዲያ ማለት ብዙ ህዝቦች የሚሰሙት ነው። እውነታውን ብቻ ማስተላለፍ የሚገባ ይገኛል። ከፖለቲካ ፓርቲዎች አንድ ላይ ቁጭ ብሎ ተነጋግሮ ለዚህ ነገር የሚያዋጣውን ነገር ብቻ፣ ህዝብን ለህዝብ የሚያቀራርብ ነገር ብቻ፣ ዲሞክራሲን ማምጣት የሚችል ነገር ብቻ በዚህ ላይ ቢወያዩ አይ ቲንክ ሶሉሽን የሚመጣ ይመስለኛል።
እኔ ማነል ከሪም ታጁዲን ይባላል። የምኖረው እዚሁ አዳማ ከተማ ነው። የሩዋንዳ እልቂት ተከትሎ እንደ ሀገራችን ሊወሰዱ የሚገቡ ብዙ ተመክሮች ይኖራሉ ማለት ነው። በተለይ በህዝቦች መካከል ጠብ አጫሪ ሊሆኑ የሚችሉ ነገሮችን ከመቆስቆስ በጣም መጠንቀቅ እንዳለበት፣ በተለይ እዚህ ጋር የሚዲያ ኃላፊነቶች በትክክል ሊታይ ይገባል። በአሁኑ ሰዓት ብዙ ሚዲያዎች፣ የሶሻል ሚዲያ ፕላትፎርሞች አሉ። እንግዲህ እነኚህ ሁሉ ትልቅ ሪስፖንሲቢሊቲ መወጣት አለባቸው ማለት ነው። ህዝቦች መካከል የሚታዩትን ልዩነቶች ደግሞ የባህል ሊሆን ይችላል፣ የሃይማኖት፣ የብሔር ሊሆኑ ይችላሉ። እነኚህ ልዩነት መቀስቀሻ ሳይሆን አንድ ጠንካራ ሀገር እንደ መስጠሪያ መስራት አለባቸው። ሌላው ደግሞ የመንግስት አካላት በተለያየ ደረጃ ላይ የሚገኙት የጸጥታም ሊሆኑ ይችላሉ፣ በተለያየ ፖዚሽን ላይ ያሉት የመንግስት አካላት በየትኛውም አይነት አድሎ አለመፈጸም፣ ፍትህን ማረጋገጥ መቻል አለባቸው።
አወል ጉታ ባላል አሰላ ነው የምኖረው። ቀድሞ የሩዋንዳ ዜጎች ይጠነቀቁና በኃላፊነት ቢያልፉት ይሄ ነገር ባልተፈጸመ ነበረ። ስለዚህ ይሄ ነገር ከተፈጸመ ወዲህ አሁን ታሪክ ሆኖ ቁጭት ነው የሚፈጠረው እንጂ ከዛ በኋላ የሚመለስ ያገርም አይመለስም፣ ያ ህዝብም ያ ዜጋም አይመለስም። ስለዚህ እንደኛ አይነት አገር ያሉ አገሮች ደግሞ ከሩዋንዳ መማር አለብን። ብዙ የሚያሳዩ ወደዛ የሚገፋፉ ነገሮች እልክ ነን፣ ምሁራኖች ነን፣ ጋዜጠኞች ነን፣ አክቲቪስቶች ነን የሚሉ ሰዎች የሚያሳዩት ሚዲያዎች የሚያሳዩት ምልክቶች በተለይ በሶሻል ሚዲያ አጠቃቀማችን ላይ በጣም ስርዓት ሊበጅለት ይገባል። ከመንግስትም ሆነ ህዝቡም ይሄን መረዳት አለበት። አክቲቪስቶች በዙ እውቀት ያልታጀበ በማንበብም ሆነ በትምህርት ያልተደራጀ አክቲቪዝም በጣም አደጋ ነው። ፖለቲካ ድርጅቶች ደግሞ አገርን ተቀራምተው ወይንም ከፋፍለው አንዱን ብሔር ከአንዱ ብሔር ማጋጨት ፖለቲካ አጀንዳ ለማድረግ የሚጥሩ የፖለቲካ ድርጅቶች ናቸው የበዙት እንጂ ለሀገር አንድነት የሚያስቡ በጣም ጥቂቶች ናቸው። ስለዚህ እነዚህን ፖለቲካ ፓርቲዎችንም ህዝብ ይብቃችሁ ማለት አለበት። እነሱም ራሳቸውን ዞር ብሎ ማየት አለባቸው። ሀገር ከሌለ እነሱ እንደማይኖሩ ማወቅ አለባቸው ብዬ ገምታለሁ።
ስሜ አዲሱ ውላላ እባላለሁ። የኦሮሞ ፌዴራላዊ ኮንግረስ የወጣቶች ሊግ የህዝብ ግንኙነት ኃላፊ ነኝ። በእኛ ሀገር ጉዳይም ብንወስድ እንደዚህ አይነት ነገሮች ከልብ ድሮም እንደሆነ በተለየ መልኩ እየተንጸባረቁ ነው ያሉት። ሰላማዊ ዜጋዎች ከአንድ ብሔር ከአንድ አካባቢ ወይም ደግሞ ተመሳሳይ ቋንቋ ስለሚናገሩ ትኩረት ይደረግባቸዋል፣ እንደ ጠላት ይታያሉ፣ ጥቃት ይደርስባቸዋል። ይሄ በፍጹም ሊሆን የማይገባ ጉዳይ ነው። በተለይ ወጣቶቹ እዚህ ላይ በጣም ነቅቶ ይሄ ነገር ላይ ሪፍሌክት ማድረግ አለባቸው። ምክንያቱም ማንኛውም ሰው ፈልጎ አይደለም ከአንድ አካባቢ የሚወለደው ተመሳሳይ ቋንቋ ባህል ማንነት ይዞ ተፈልጎ አይደለም። በተፈጥሮ ያገኘነው ጸጋ ነው። ይህን ጸጋ ተንከባክበን አንድ ላይ ማጣጣም ማጠልጸግ መማር ማሳወቅ ነው ያለብን እንጂ አንተ ከዛኔ እኔ ከዚህ ነው በሚል መገፋፋት የለብንም። መንግስት ይሄን ማነት ተጋፍቶ ዜጎችም ላይ ቡድኖችም ላይ ጥቃት የሚያደርሱ የሚያንቋሽሹ ስም የሚያጠፉ የሚያጠለሹ ላይ ከባድ እርምጃ መውሰድ አለበት። ህጋዊ እርምጃ መውሰድ፣ አስተማሪ የሆነ እርምጃ መውሰድ አለበት። ማንም በማንነቱ ቀና ብሎ ኮራ ብሎ መኖር አለበት። የትም ቢሄድ ከአካባቢው ወጥቶ የትም ቢሄድ የግል መብት አለ፣ በአካባቢውም ደግሞ የግል መብት አለ። ይሄ መከበር አለበት። ይሄን ደግሞ ማስከበር የመንግስት ኃላፊነት ነው።
ኦኬ፣ አብዱራህማን መሐመድ እባላለሁ። አዲስ አበባ ነዋሪ ነኝ። በእኔ እይታ አንድነትን አስጠብቆ እንደ ሀገር መሄድ ካልተቻለ በጣም አስቸጋሪ ነው የሚሆነው። ይሄ ብሄር ያ ብሄር እየተባለ እኔ ከሱ እሻላለሁ እየተባለ የሚፈጠረው ችግር በጣም አስከፊ ቻሌንጅ በሀገራችን ላይ ሊያስከትል ይችላል።
አስተያየታችሁን ያካፈላችሁንን አድማጮቻችንን እናመሰግናለን። ሌሎቻችሁም እንደዚሁ ሐሳባችሁን አካፍሉን፣ አንሸራሽሩ። በነጻው የስልክ መስመር መጠቀም ትችላላችሁ። ቁጥሩን ላስታውሳችሁ፣ 0220-5994-2 የውስጥ መስመር 14 ነው። ለሰዓቱ በሁለት ደቂቃ ምጥን አድርጋችሁ አስተያየቶቻችሁን ላኩልን። እኔ በኢሜይል ነው አስተያየቴን መልከው የምትሉ ደግሞ horn@voanews.com ላይ ልትልቁ ትችላላችሁ። ዝግጅታችን ይቀጥላል። አሁን አንድ የፕሮግራም ማሳሰቢያ አለ።
የተከበራችሁ የአሜሪካ ድምጽ አድማጮችና ተከታታዮች፣ በሳተላይት ግንኙነት በተፈጠረ ጊዜያዊ የቴክኒክ እክል ሳቢያ ለተወሰነ ጊዜ ተቋርጦ የቆየው የናይል ሳት ስርጭታችን ተስተካክሎ የቀድሞ አገልግሎቱን በመስጠት ላይ መሆኑን ማስታወስ እንወዳለን። ተፈጥሮ ስለነበረው የስርጭት መስተጓገልም በድጋሚ ይቅርታ እንጠይቃለን።
በተጨማሪም ዝግጅቶቻችንን በአጭር ሞገድ በ22 በ25 እና በ31 ሜትር ባንድ በጥራት ይደመጣሉ።
አሁን ሌላ የፕሮግራም ማሳሰቢያ።
ለጥያቄው መልስ በኢትዮጵያ የጸጥታና ደህንነት ጉዳዮች ላይ ያሏችሁን ጥያቄዎች ላኩልን። ለጥያቄዎቻችሁ መልስ እንዲሰጡ የአማራ ብሔራዊ ክልል የአስተዳደርና የጸጥታ ጉዳዮች ቢሮ ምክትል ኃላፊ ኮሎኔል አለበል አማረን እና የኦሮሚያ የአስተዳደርና ጸጥታ ጉዳዮች ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱን ጋብዘናል።
ለጥያቄው መልስ የሚቀርጸው ታዲያ ነገ ሐሙስ በአዲስ አበባ የሰዓት አቆጣጠር ወይም በኢትዮጵያ ሰዓት አቆጣጠር ከምሽቱ 12 ሰዓት በመሆኑ በዋሽንግተን ዲሲ ሰዓት ደግሞ ከረፋዶ 4 ሰዓት ላይ ነው። ጥያቄዎቻችሁን እስከ ነገ ማለዳ ድረስ በቀጥታ ማቅረብ የምትፈልጉ የስልክ ቁጥሮቻችሁን ቀደም ብላችሁ አድርሱን።
በኢሜይል ደግሞ horn@voanews.com ላይ መላክ ወይም ጥያቄዎቻችሁን በድምጽ ለማኖር የምትፈልጉ 2022059942 የውስጥ መስመር ለ14 ላይ በተዘዋዋሪ መደወል ትችላላችሁ። በፌስቡክ @voanews ላይ ጥያቄዎቻችሁን አኖሩ። ለጥያቄው መልስ አሁን ዲሞክራሲ በተግባር። ¶¶
አሁን ሁለተኛውን አጋማሽ ስርጭታችንን ዘልቀናል። ቀዳሚው ሳምንታዊ ዲሞክራሲ በተግባር ነው። በኒውዚላንድ በቅርቡ የአርብ ጸሎት በማድረስ ላይ ሳሉ መስጊድ ውስጥ በተሰበሰቡ አማንያን ላይ ተፈጸመውን የጭካኔ ግድያ የሚያሳዩ በወቅቱ የተቀረጹ የቪዲዮ ቅጆች የማህበራዊ መገናኛ ብዙሃን ላላቸው ኩባንያዎች የማንቂያ ጥሪ ሆነዋል ሲል ይንደረደራል። ኩባንያዎቹ በመድረኮቻቸው የሚተላለፉ መልእክቶች ይዘት ጽንፈኝነትን የሚያበረታቱ አለመሆናቸውን በጥንቃቄ መመርመር እንደሚኖርባቸው ነው ምስሎቹ አጉልተው ያሳዩት። የፌስቡክና ጉግል ተወካዮች ታዲያ ትላንት በዩናይትድ ስቴትስ ምክር ቤት ቀርበው ለሕግ አርቃቂዎች ሲያስረዱ የመናገር ነጻነትንና በነጭ ጽንፈኞች የሚቀርቡ ጽሑፎችን ይዘት ሚዛኑን በጠበቀ መልክ የመቆጣጠሩ ጥረት እየተካሄደ ነው ሲሉ ተማውቀዋል። የአሜሪካ ድምፅ ዘጋቢ ካትሪን ጊብሰን ተጨማሪ ዝርዝር አድርሳናለች። ሰለሞን ክፍሌ ያቀርበዋል። ለዲሞክራሲ በተግባር እንዲህ ያቀናብረው።
በቤተ ክርስቲያን በምኩራብና በመስጊድ ላይ የተፈጸሙት ጥቃቶች በነጭ ጽንፈኞች የተቀሰቀሱና ማኅበራዊ መገናኛ ብዙሃን ያራገቧቸው ናቸው። ዲሞክራቱ የተወካዮች ምክር ቤት አባል ጄሮልድ ናድለር ያስረዳሉ።
ዓለምን ከመቅጽበት መገናኘት በሚቻልበት በአሁኑ ዘመን የነጭ በሬተኛ ቡድኖች በሶሻል ሚዲያ አማካኝነት ኢላማ የሚያደርጉት ጥቁሮችንና አነስተኛ ቁጥር ያላቸውን የሃይማኖት ተከታይ ማህበረሰቦችን ነው።
እንደ አውሮፓውያን ዘመን አቆጣጠር ከ2007 ዓመተ ምህረት ጀምሮ ነው የቀኝ ክንፍ ነውጠኞች በመላ ዩናይትድ ስቴትስ ጥቃቶችን ማድረስ የያዙት። አሁን ግን ችግሩ ከብሔራዊ ደረጃ አልፎ በዓለም ሁሉ ተሰራጭቷል። በክራይስት ቸርች ኒውዚላንድ መስጊድ ውስጥ ግድያው በተፈጸመበት ወቅት በቀጥታ የተሰራጩ ምስሎችም ችግሩ ምን ያህል ከባድ ፈተና እንደደቀነ አመልካች ነው። የፌስቡክ የፖሊሲ ዳይሬክተር ኒል ፖፕስ ለሕግ አርቃቂዎቹ ሲያስረዱ እንዲህ ብለዋል።
1.2 ሚሊዮን የድርጅቱን ምስሎች የያዙ ቅጂዎችን እንዳይተላለፉ አግደናል። በተጨማሪም 300,000 የሚሆኑ ለመተላለፍ የተዘጋጁ ቪዲዮዎችን አግኝተን ሁሉንም ማስቆም ነቻልነው። 300,000 የሚሆኑ ለመተላለፍ የተዘጋጁ ቪዲዮዎችን አግኝተን ሁሉንም ማስቆም ቻልነው በ24 ሰዓት ጊዜ ውስጥ ነው። ጠንካራና ቅጽበታዊ ምላሽ ሰጠናል።
አንድ ስፍራ ላይ በጅምላ ግድያ ሲፈጸም በቀጥታ የሚተላለፉ ምስሎችን ከየድረገጹ ለማጥፋት የሚደረስ ውሳኔ ግልጽ ነው። ከ2 ቢሊዮን በላይ የሚሆነውን ሕዝብ በነጻነት የመናገር መብት መቆጣጠር ደግሞ የበለጠ በጣም ውስብስብ ነው። የጉግል ኩባንያ የሕግ አማካሪ አሌክሳንድሪያ ዋልደን እንዲህ ይላሉ።
Hate speech, because it often relies on spoken rather than visual cues, is sometimes harder to detect.
የጥላቻ ንግግሮችን ብንወስድ በድምጽ ብቻ እንጂ በምስል ስለማይቀርቡ ለመለየት በጣም ያስቸግራል። ከአሸባሪዎች ፕሮፓጋንዳ በተለየ ለማለት ነው። በሌላ በኩል መድረኩን በመጠቀም ድምጻቸውን ለማሰማት የሚፈልጉ ወገኖችንም ስለሚመለከት ከመጠን በላይ የሆነ ቁጥጥር ማድረግ የነዚህን ወገኖች ሐሳብ ስለሚያፍን ጥንቃቄ ያሻል።
የሶሻል ሚዲያ ማለትም የማህበረሰብ መገናኛ ብዙሃን ኩባንያዎች በፕላትፎርሞቻቸው ላይ ለሚቀርቡ አስተያየቶች ይዘት ሕጉ ይከላከልላቸዋል፣ በሕግ ይጠበቃሉ ለማለት በኬቶ ተቋም ባለሙያው ማቲው ፊኒ ያብራራሉ።
This is a piece of legislation that really allows the internet as we understand it to exist. And fiddling with it.
ይህ የሕግ አንቀጽ ነው በእውነቱ ኢንተርኔት እንዲቆይ የሚያደርገው። እናም ይህን ሕግ መነካካቱ በአገልግሎቱ ተጠቃሚዎች ላይ መጥፎ ተጽዕኖ የሚያሳድር ይመስለኛል። ምክንያቱም ሕጉን ማሻሻል ቢፈለግ ፌስቡክን፣ ትዊተርን እና ዩቲዩብን ለሚወጡ ጽንፈኛ አስተያየቶችን ይዘት ተጠያቂ ሊያደርግ ነው። ያ ሲሆን ፕላትፎርሞቹ በሚሊዮን የሚቆጠሩ ቻናሎችንና ይዘቶችን መቆጣጠሪያ መስመሮችን ሊዘጉ ነው።
የነጭ ጽንፈኝነት መልእክት በፌስቡክ ላይ መቼም ቢሆን እንዲወጣ ተፈቅዶ አልታየም። በቅርቡ ግን ኩባንያው የእገዳ አድማሱን በማስፋት ተጠቃሚዎች አትራፊ ወዳልሆኑ ድርጅቶች ከጥላቻ ቡድኖች ራሳቸውን እንዲያርቁ የሚረዱ መድረኮችን እንዲጠቀሙ መክሯል። አሁንም ኒል ፖትስ የፌስቡክ የፖሊሲ ዳይሬክተር ያስረዳሉ።
Extended that policy to include a ban on all praise, support and representation.
የገዳ ፖሊሲውን በማስፋት በሁሉም አይነት የምዝጋና የድጋፍ ወይም የነጭ በረተኝነትና የነጭ ከፋፋይነት ላይ የሚሰብኩ አስተያየቶችን አካተናል። እኛ እነዚህን የፖለቲካ ዘይቤዎች የምናያቸው ሁከት ለመፍጠር ከተነሱ ጽንፈኞች ጋር አያይዘን ነው።
ፕሬዝዳንት ዶናልድ ትራምፕ ፍልሰተኞችን አስመልክተው የሚሰጧቸው አስተያየቶችና ለአውሮፓውያን ዘመን አቆጣጠር በ2017 በቻርልስቪል ሰላማዊ ሰልፍ ወቅት ነጭ አክራሪ ስለፈጸመው ጥቃት የሰጡት ምላሽ የጥላቻ ንግግሮች እንዲበረታቱ አድርገዋል ሲሉ ዲሞክራቶች ይተቻሉ። ፕሬዝዳንቱ ይህን ክስ አይቀበሉም። የነጮች ጽንፈኝነት መኖሩን ግን አንድ የሀገሪቱ ከፍተኛ የሕግ አስከባሪ ባለሥልጣን ባለፈው ሳምንት አረጋግጠዋል። ክሪስቶፈር ሬይ የፌዴራሉ ቢሮ ምርመራ ክፍል ዳይሬክተር ናቸው።
We assess that it's a persistent pervasive
ችግር ያላቋረጠና የገዘፈ መሆኑን ተገንዝበናል።
ዩቲዩብን ያጥለቀለቀው ዘረኝነት ይዘት ያለው አስተያየት ችግር የሚፈታው የአስተያየት መቀበያ ክፍሉን በአስቸኳይ በመዝጋት መሆኑን የምክር ቤቱ አብላጫ አባላት ይረዳሉ።
ሰለሞን ክፍሌን ለሳምንታዊ ዲሞክራሲ በተግባር ዝግጅቱ እናመሰግናለን። አድማጮች፣ ቀደም ብሎ በተነሳው የማህበራዊ መገናኛ ብዙሃን አጠቃቀምና አሉታዊ አንድምታቸውን በተመለከተ በሌሎች ተከታታይ ፕሮግራሞቻችንም በስፋት የምንመለከተው ርዕስ ይሆናል። ይልቁንም ደግሞ ከኢትዮጵያ ወቅታዊ ሁኔታዎች ጋር በተዛመደ አሁን ሌላ ሳምንታዊ ቅንብር ነው ቀጣዩ፣ ሴቶችና ቤተሰብ።
ሴቶችና ቤተሰብ ለምሽቱም ካለፈው የቀጠለ ውይይት ነው ያዝነው። በቅርቡ ቢሾፍቱ አቅራቢያ በተከሰከሰው የኢትዮጵያ አየር መንገድ አውሮፕላን አደጋ ሳቢያ ሕይወታቸውን ያጡ ዜጎች ቤተሰቦች ሊገጥማቸው በሚችለው የድህረ አደጋ የስነ ልቡና ሁከትና አስፈላጊና ጠቃሚ የምክር አገልግሎት ዙሪያ ከባለሙያ ጋር የጀመርነው ውይይት ነው።
እንግዳችን ፕሮፌሰር መስፍን አራያ በአዲስ አበባ ዩኒቨርሲቲ አእምሮ ሕክምና ትምህርት ቤት የአማካሪ ሐኪም ናቸው። በተለያዩ ፕሮግራሞቻችን ላይ የስነ አእምሮ ጉዳዮችን አስመልክቶ ለሚቀርቡ ጥያቄዎች የአድማጮችን ጥያቄዎች ጨምሮ በተደጋጋሚ በመቅረብ ይታወቃሉ። ታዲያ ዛሬ ቆንጅትኔና አንቺ ያነሳናቸው ጥያቄዎች ናቸው የአድማጮች ሳይሆኑ ለዚህ ሰፋ ያለ ውይይት መነሻ የሆኑት።
ልክ ነው።
አሁን ባለፈው ሳምንት ልባት ካደረግንበት ነው የምንነሳው። ወደዚያውን መልሳችሁ ሰሚስተን ፋቂዎችን የሚመለከት ጥያቄ ላስከትል። እርሶ በሙያው በኢትዮጵያ አየር መንገድ አእምሮ ሕክምና አገልግሎቶች በሕክምና ውስጥም ያገለግላሉ። ይበልጡን በቀጥታ የኢትዮጵያ አየር መንገድ ሰዎችን የሚመለከት ጉዳይም እንደመኖሩ ቀደም ብለን እንዳነሳ ነው መሰንበቻውን ያነጋገርናቸው የሙያ ባልደረቦቻቸው ሳይቀር የለት ከለት ስራዎቻቸው ጋር በመያያዙ ያ ሁኔታ የፈጠረባቸውን ስሜት በተወሰነ ደረጃ ያጋሩበት ማጋጣሚ አለና በቀጥታ የሚሰጥ የምክር ወይም ቀደም ብለን እንዳነሳ ነው ያለ የሙያ አገልግሎት ቀርቦ ይሆን ሐሳቡ ይኖር ይሆን? በሌላው ዓለም እንደምናውቀው እንዲያስደንጋጭ ሲሆን ደግሞ የተለየ ትኩረት የሚሰጠዋልና እንዲህ በቀጥታ ሲደርሱ በተቋማት ደረጃ የሚደረጉ በዚህ ረገድ የታዘቡት ያዩት የተደረገ ነገር ይኖር ይሆን?
እንግዲህ ኢትዮጵያ አየር መንገድ በራሱ ሲፈት ሳይሆን እንግዲህ በተለያዩ ምክንያቶች ባለፉት 10 እና 20 ዓመታት ውስጥ ከበድ ያሉ አደጋዎች ደርሰዋል። ምንም እንኳን ከአየር መንገዱ ጋር ተገንኝነት ባይኖርም ግን አደጋዎቹ ግን የበለጠ ያሳመሙት ራሱ የኢትዮጵያ አየር መንገድን አስተዳደርና ሰራተኞቹን ነው። እና እንዲህ አይነት አደጋ የሚደርስበት ጊዜ በቀጥታ በመጀመሪያ ጉዳት የሚደርሰው ያው ተጎጂዎቹን ሲሆን፣ በሁለተኛ ደረጃ በቤተሰቦቻቸው ላይ ሲሆን፣ በሶስተኛ ደረጃ ጉዳት የሚደርሰው በተለይ አየር መንገድ ሰራተኞች ላይ ከዚያም እንደውም በቀጥታ ማለት ይችላለሁ የአየር መንገዱ የጤና አገልግሎት ላይ ቀድመው ተንደርድረው ከአሁን በፊት መሆን አሁን በቦታው ከደረሱት የጸጥታ አካላት፣ ሌሎች የመንግስት አካላትና የአየር መንገዱ ኃላፊዎች ጋራ እኩል የደረሱት ደግሞ የአየር መንገዱ የጤና ባለሙያዎች ናቸው እና እነሱ ያሳለፉበት ጊዜያቶች ቀላል ናቸው ብዬ አልገመትም። ምክንያቱም የጤና ባለሙያዎቹ ራሳቸው ያው ሰዎች ናቸው። ስለዚህ እያለቀሱ ነው አብረው አካል ሲፈልጉ
ሌሎችም ሲያፍናኑ አብረዋቸው ሲቸገሩ የከረሙትና ወዲያውኑ ደግሞ አየር መንገዱ የጤና አስተዳደር ከአየር መንገዱ ከፍተኛ አስተዳደር ጋር በመሆን የራሱን የሆነ የካውንስሊንግ ሰርቪስ ነው ወዲያውኑ የመሰረተው። ነገር ግን አሁን እንዳልነው እንግዲህ መጀመሪያ እንዲህ አይነት ያልተጠበቀ አደጋ በደረሰበት ጊዜ ያው ድንጋጤ ነው ብያቸዋለሁ። ከዛ በኋላ ነው እንግዲህ ግሪቪንግ ወይም ሞርኒንግ የሚሉት ፈረንጆቹ የለቅሶ ጊዜ የሚጀምረው ቀስ እያለ ነው እና ስለዚህ አሁን ለእኔ ያለፉት ጥቂት ቀናት ወይም ጊዜያት ድንጋጤው አልፎ የሀዘን የለቅሶ ጊዜ በተለይ ባለፈው የተደረገ የቀብር ስነስርዓት ምንም እንኳን ሙሉ በሙሉ ባይደመድመውም የተወሰነ ትንፋሽ ጊዜ ሀዘንን የማውጫ ጊዜ አጠናክሮታል ብዬ ተስፋ አደርጋለሁ። ግን ከዚህ ወዲያ ነው እንግዲህ ችግሮች የሚከሰቱት እና የአየር መንገዱም ሰራተኛ ጭምር የዚህ የትራውማው ወይም የአደጋው ተጠቂ ነው የሚሆነው። እስካሁን ድረስ እያስታወሱ ያለቅሶ ቀና ባለሙያዎች አሉ፣ የአውሮፕላን አስተናጋጆች፣ የአውሮፕላን አብራሪዎች ወይም የቴክኒክ ባለሙያዎች በሙሉ በአንዱ ምክንያት ጓደኞቻቸውንም ስለሚያውቁ ከአውሮፕላኖቹም ጋር ግን ስላላቸው ብቻ በአጠቃላይ የተሳሰረ ህብረተሰብ ስለሆነ የተጎዳው በአጠቃላይ ስራ ምናምን ሺ የሆነው የአየር መንገድ ሰራተኛ ነው። ቀጥታ ሆነ በተዘዋዋሪ ዋና ስራ አስፈጻሚ ጀምሮ እና እንግዲህ ወደፊት የምናስበው መጀመሪያ ከክሊኒካችን ወይም ከጤና ተቋማችን ጀምሮ ሰራተኞቻችን ትክክለኛ የሆነ ምክክር አገልግሎት፣ ከዛ በኋላ ለካቢን ክሩ ወይም ደግሞ ለአውሮፕላን አስተናጋጆች፣ ለአውሮፕላን አብራሪዎች ቀስ እያለ በደረጃ በደረጃ አገልግሎቱን የምንሰጥበት ሁኔታ ቀስ በቀስ የተመቻቸ ነው። በእርግጠኝነትም በደንብ እናመቻቻለን። ለጊዜው ግን የስነ ልቦና ሐኪሞች አስፈላጊውን አገልግሎት ቢሮውን ክፍት አድርገው እዚያው አየር መንገድ ክሊኒክ ውስጥ በግሩፕም በተናጠልም እኛም የአእምሮ ሐኪሞቹን ሁለት የአእምሮ ሐኪሞች ያሉት አየር መንገድ ኮንሰልታንቶች የስነ ልቦና ባለሙያዎችም አሉት በእኛም አማካይነት እና ከዚያ ሲቀርፍ ደግሞ ሰራተኞቹ የፈለጉበት ቦታ አሁን በአዲስ አበባ ውስጥ ብዙ የካውንስሊንግ የምክክር አገልግሎት ቦታዎች አሉ። በርካታ የሆኑ የአእምሮ ሐኪሞች አሉ። በርካታ የሆኑ የስነ ልቦና ሐኪሞች ክሊኒካል ሳይኮሎጂስቶች የምንላቸው አሉ። እና ምናልባትም ወደፊት የምናስበው በሚዲያም ጭምር አሁን እናንተ እንደምታደርጉ እንዲህ አይነት አገልግሎት እስከምን ድረስ ይጠቅማል፣ እስከምን ድረስ ያደርሳል የሚለው ህጻናትና ወጣቶችን የአእምሮ ጤና አገልግሎት ስላለን ሁሉም ተጠቃሚ እንዲሆን ለማስቻል እንግዲህ እቅዱ አለን፣ እየተደረገም ነው።
መልካም። ፕሮፌሰር መስፍን ቤተሰቦች በተለይ እንደዚህ ቀደም ሲል እንደገለጿቸው ታዳጊ ወጣቶች ላይ ህጻናት ላይ ምን አይነት ምልክቶችን ነው ባስኪነት ተከታትለው እንደናንተ ወዳሉ ባለሙያዎች ይዘው መቅረብ ያለባቸው?
ወላጆች እንግዲህ በአጠቃላይ ልጆቻቸው እንግዲህ ይህ ዘመን አባትም እናትም የሚሰራበት ዘመን፣ አባትም እናትም ጠዋት መጥተው ማታ የሚገቡበት፣ አባትም እናትም ጥሩ ደሞዝ ካላቸው ጥሩ የተሻለ ትምህርት ቤት መስደዳቸው ብቻ ላይ ትኩረት ሰጥተው ሁለት ሶስቱም ማታ ደክሟቸው የሚገቡበት ሁኔታ ነው ያለው። ይህ በእርግጥ በጣም እንግዲህ አማራጭ ስለሌለን እንጂ የሚበረታታ አይደለም። ነገር ግን ባለው አጋጣሚ ሁሉ ከወላጆች አንዳቸው ጥሩ መልካም ሰራተኛ፣ መልካም አሳዳጊ፣ ረዳት ካለቻቸው ወይም ካላቸው ልጆች ላይ የየለት ተዕለት የባህሪ ለውጣቸው ላይ ትኩረት መስጠት ይኖርባቸዋል። በተለይ ደግሞ እንደዚህ አይነት መለየት በደረሰበት ሁኔታ ላይ ልጆች በተለይ ህጻናት የተለያዩ ምልክቶችን ሊያሳይ ይችላል። ከወትሮ በተለየ መመጫነጭ፣ መከፋት፣ የምግብ ፍላጎት ማጣት ወይም መቆዘም፣ ከጓደኞቻቸው ጋር አብሮ አለመጫወት፣ ራሳቸውን ማግለል፣ አንድ ቦታ ቆዝም ወይም ተክዞ መታየት ወይም አሁንም ወዴን አመመኝ የማለት ስሜት ወይም ትምህርት ቤት ያለመሄድ ፍላጎት ወይም እዛ ተቃራኒ ከትምህርት ቤት ወደ ቤት ያለመሄድ ፍላጎት እንዲህ አይነት ምልክቶችን ቀስ በቀስ በትምህርትም በትኩረትም የመቀነስ ሁኔታ ከታየ አስተማሪዎች ለእንዲህ አይነት ህፃን ወይም ለእንዲህ አይነት ህፃን የተለየ ትኩረት መስጠት ይኖርባቸዋል። ትኩረት መስጠት ብቻ ሳይሆን ቤተሰቦቻቸውን ማንቃት ይኖርባቸዋል እና ቤተሰቦችም አስተማሪዎችም በእንዲህ አይነት ሁኔታ ከነቁ ወደሚመለከተው የሙያ ምክር መጠየቁ ተገቢ ነው። ምናልባት ህጻናቶችን እንኳን ይዘው ባይሄዱ የህጻናትና የወጣቶች የአእምሮ ጤና ባለሙያን ባለበት ቦታ ልጆቹንም ሳይዙ ሄደው የምክክር አገልግሎት በትክክል ካገኙ በኋላ እንደ አስፈላጊነቱ ልጆቹን በማይረብሽ ቦታ እንዲሁ ክሊኒክ በማይመስል ቦታ ባለሙያዎች እንዲያዋቸውና አይተዋቸው ደግሞ አስፈላጊውን ምክር ለወላጆችም
አስፈላጊውን ደግሞ ተገቢውን ህክምና ለህፃናቱ እንዲሰጡ ማድረግ ይቻላል። ወጣቶችም ላይ እንደዚሁ መረበሹ ቀደም ጀመርኩት የጎላ ሊሆን ይችላል። መጥበጥበት ሊጨምር ይችላል። መበሳጨት ሊጨምር ይችላል። የተለየ ባህሪ ቁጣ ሊጨምር ይችላል። እንቅልፍ ማጣቱ ሊጨምር ይችላል። እና ፍላጎቶች እንደዚሁ የመቀነስ ወይም አግባብ መጨመር ሊኖር ይችላል። ከተመዳርኩት አንዳንድ አላስፈላጊ የሆኑ ነገሮች ሙከራ ውስጥ ሊገቡ ይችላሉ። ማጨሱም ሆነ መጠጣቱም ሆነ የመሳሰለውና እዚያም ላይ እንደዚሁ የቀረበ ክትትል ማድረግ ያስፈልጋል። ስለዚህ በአጠቃላይ መለየት ወይም ሎስ የሚወዱትን ሰው በከፍተኛ ሁኔታ ማለት ነው። እንግዲህ አደጋ የተጠበቀ አደጋ አለ፣ ያልተጠበቀ አደጋ አለ። ምንም እንኳን ሁሉም አደጋዎች፣ ሁሉም ውጦቶች፣ ሁሉም ሎሶች ተመሳሳይ ውድበት ሲኖራቸውም በተለይ እንደ በቀደምነቱ አይነት ዝም ብሎ ጠዋት ወጥቶ ከአስር ደቂቃ በፊት ስልክ የደወለ ሰው ከተወሰነ ጊዜ በኋላ የለም ሲባል መደንገዙ ከፍተኛ ነው የሚሆነው እና ስለዚህ ደረጃ ሲለያይ ዋናው መታየት ያለበት ግን ምንድን ነው የቅርብ ሰዎች ትኩረት ማድረግ ይኖርባቸዋል። አሁን ኃላፊነቱን ለጓደኞችን ልንሰጥ እንችላለን። ጓደኞችን ምናልባት ይህን ፕሮግራም ያዳምጡ ተማሪዎች፣ ወጣቶችም ካሉ ጓደኛቸው በዚህ በጠዋት ምክንያት የበለጠ እየተጎዳባቸው እንዳይሄድ ከፈለጉ ምንድነው የሚያስፈልገው? ማቅረብና የሚያስፈልገውን ፍቅር መስጠት ነው። ቸር ፍቅር ማሸንፎ ነገር የለም ነገሮ ቆንጆትና በቂ ልጅ አሉና፣ ስለዚህ ፍቅር ባለ ቁጥር አቅም እየጠነከረ ይሄዳል። የመቋቋም ኃይላችን እየጠነከረ ይሄዳል። እንግዲህ በተለይ ለእንደኛ አይነት የኢትዮጵያ ህብረተሰብ እንዳልኩት መተባበራችን መተጋገዛችን የበለጠ ከዚህ አደጋ እንድንወጣ ሊያደርገን ይችላል። እንግዲህ እዚህ ላይ የእምነት ወይም ደግሞ የሃይማኖት ካውንስለሮች ምና ቀላል አይደለም። ምክንያቱም በየቦታው የተለያዩ ሃይማኖቶች እንደየ በክርስትና ምን በእስልምና ስላሉ እዛም ደግሞ ያለው መተጋገዝ እዛም ያሉ የምክክር ባለሙያዎች የሚሰጡት እገዛ ቀላል አይደለም። በየደረጃው ያሉትን የእገዛ ተቋማት መጎብኘቱ ለማየቱ ጠቃሚ ነው ብዬ አምናለሁ።
መልካም። ፍቅር የማያሸንፈው የለም ብለዋል ፕሮፌሰር መስፍን። 157 ሰዎች ያለቁበትን በቅርቡ በኢትዮጵያ አየር መንገድ ቦይንግ 737 ማክስ 8 ላይ የደረሰውን የመከስከስ አደጋ ተከትሎ ሊመጡ የሚችሉ ውስብስብ የስነ ልቦና ችግሮችና የሚጠይቁትን ሕክምና ድጋፍ ጭምር ነው በዝርዝር ያስረዱን። ሂደቱ ቀጣይ ነውና ቆንጅት፣ እንግዲህ ፕሮፌሰር መስፍን መልሰን ማግኘት ሊኖርብን ይችላል። ለአሁኑ አመስግነን እንሰናበት።
ከቤተሰቦችም ጥያቄዎች ከተነሱ እንዲሁ እርሶ ጋር ተመልሰን እንመጣለን። ለዛሬው በጣም አድርገን ነው የምናመሰግነው ፕሮፌሰር መስፍን።
እግዚአብሔር ይስጥልን።
እኔም በጣም አመሰግናለሁ። እንግዲህ በድጋሚ ለተጎጂ ቤተሰቦች ለእኛም ጭምር መጽናናቱን ይስጥልን። ነፍስ ይማር እላለሁ። በባህላችንና በመቀጠልም እንደዚሁ ስለጋብዛችሁ እግዚአብሔር ይስጥልን።
አድማጮች፣ አሁን አንድ ሁለት ደቂቃዎች ናቸው ያሉን። የፕሮግራም ማሳሰቢያ።
ለጥያቄው መልስ በኢትዮጵያ የጸጥታና ደህንነት ጉዳዮች ላይ ያላችሁን ጥያቄዎች ላኩልን አድማጮች። ቀደም ብለን እንደገለጽ ነው ለጥያቄዎቻችሁ መልስ እንዲሰጡን የአማራ ብሔራዊ ክልል የአስተዳደርና የጸጥታ ጉዳዮች ቢሮ ምክትል ኃላፊ ኮሎኔል አለበል አማረንና የኦሮሚያ አስተዳደርና የጸጥታ ጉዳዮች ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱን ጋብዘናል።
ለጥያቄው መልስ የሚቀረጸው ነገ ሐሙስ በአዲስ አበባ ሰዓት አቆጣጠር ከምሽቱ 12 ሰዓት በዋሽንግተን ዲሲ ሰዓት ከረፋዱ 4 ሰዓት ላይ ነውና ጥያቄዎቻችሁን በቀጥታ ማቅረብ የምትፈልጉ የስልክ ቁጥሮቻችሁን ቀደም ብላችሁ ላኩልን። ቀደም ብዬ ሳነብ ከነገ በስቲያ ሐሙስ ብዬ ከሆነ ነገ ሐሙስ ነው የሚቀረጸው። አወናብጄ ከሆነ
አላወናብርሽም ቆንጂት። ነገ ነው ልክ ነው። በኢሜይል ለሚቀናችሁ ታዲያ horn@voanews.com መላክ ወይም ጥያቄዎቻችሁን በድምጽ ማኖር ለምትመርጡ 2022059942 የውስጥ መስመር 14 በተዘዋዋሪ መደወል ትችላላችሁ። ወይም በፌስቡክ @voamharik ላይ ጥያቄዎቻችሁን ማኖር ትችላላችሁ። በጥያቄው መልስ ተሳተፉ። Thank you. የአሜሪካ ድምጽ ራዲዮ የአማርኛ ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት በዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
ቆንጅት ታዬ ነን። ፕሮግራማችንን የመራው ንጉሱ ታምሬ ነው። ከዋና አዘጋጇ ትዝታ በላቸውና ከሌሎቹም ባልደረቦቻችን ጋር በዚሁ እንሰናበታቸዋለን።
ነገ ሐሙስ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን።
አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣
ደህና እደሩ።